ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 14 2012 ዓ ም ስርጭታችን ጀመረ። ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አምሽታችኋል? የማስተናግዳችሁ ቆንጂት ታዬ ነኝ። በአባይ ተፋሰስና በህዳሴ ግድብ ላይ የጀመርነውን ውይይት ዛሬ እንቀጥላለን።
እኛ በእውነቱ ለመናገር ለትብብር ነው እንጂ ይህ ግድብ በእኛ ጂኦግራፊ ክልል ውስጥ ያለ በህዝብ መዋጮ የተሰራ በመንግስት መዋጮ የተሰራ ከማንም ገንዘብ ሳንቀበል የሰራ ነው። ስራውንም የምናካሄደው በራሳችን የወደፊት የስራ ማካሄጃ በጀት ስለሆነ እንደ እውነቱ ከሆነ ሱዳንም ግብፅም ግድቦች ሰርተው የራሳቸውን እያካሄዱ ነው። ያንን በሰሩ ጊዜ ለእኛ አላወያዩንም። እንደውም ግብፅ ከተፋሰሱ ውጪ ቶሽካ የሚባል በረሃ ውስጥ ወደ 5 ሀይቆች ሰርተው የናይልን ወንዝ ወደዛ ልከዋል። ከቀይ ባህር ስርም እንደዚሁ አውጥተው ወደ ቻይና ይልከው በብዙ መቶ ሺህ የሚቆጠር ሄክታር እያለሙ ነው። ይህን ሁሉ ሲያደርጉ ለእኛ አወያይተው አይደለም።
አቶ ጌዲዮን አስፋው በህዳሴ ግድብ ጉዳይ የኢትዮጵያ የቴክኒክ ቡድን ሰብሳቢና የመንግስቱም አማካሪ ናቸው። በአባይና በህዳሴ ጉዳይ በስፋት እንነጋገራለን። ፕሮዲውሰራችን ብርሃን ኃይሉ ነች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በቡራዩ ከተማ በጸጥታ አካላት ላይ ለደረሰው ጥቃት የታጠቀው የኦነግ ሸኔ ቡድን ተጠያቂ ነው ሲል የኦሮሚያ ፖሊስ ኮሚሽን አስታወቀ። በጥቃቱ አንድ ሰው ሲገደል ሌሎች 3 ሰዎች መቁሰላቸውን ያስታወቀው ፖሊስ በወንጀሉ የተጠረጠሩትን በቁጥጥር ስር በመዋል ላይ ነኝ ብለዋል። ሙክታር ጀማል ተጨማሪ ዝርዝር አለው።
በአዲስ አበባ ቅርብ ርቀት በምትገኘዋ የኦሮሚያ ልዩ ዞን ቡራዩ ከተማ ትላንትና የጸጥታ አካላት ላይ ላነጣጠረው ጥቃት የታጠቀው የኦነግ ሸኔ ቡድን ተጠያቂ መሆኑን የኦሮሚያ ፖሊስ ኮሚሽን አስታውቋል። ኮሚሽኑ እንደገለጸው የትላንትናው ቡራዩ ጥቃት የከተማዋ የጸጥታ አስተዳደር ኃላፊ የአቶ ሰለሞን ታደሰን ነፍስ የቀጠፈ ሲሆን 3 ሰዎች ላይ ጉዳት ማድረሱን አስታውቋል። በዚህ ጥቃት የኦሮሚያ ፖሊስ ኮሚሽን የታጠቀውን የኦነግ ሸኔ ቡድንን ለምን ተጠያቂ እንዳደረገ ከአሜሪካ ድምፅ የተጠየቁት የኦሮሚያ ፖሊስ ኮሚሽን ኮሚሽነር አራርሳ መርዳሳ መገለጫዎች አሉ ይላሉ።
በግልጽም የሚታወቀው ከዚህ በፊትም ያው ኦነግ ሸኔ በግማሽ ሰላማዊ የመሰለ በግማሽ የሽፍትነት ስራ እየሰራ የፖሊስ አመራሮቻችን የሲቪል አመራሮቹ እየሞቱ እየገደሉ ያሉት ነገር ነው። የሽብር ለመፍጠር አሁንም ይህንን ከኋላ ሆነው የፈጸመው ያስፈጸመው ኦነግ ሸኔ ነው። ያው ሽብር ለመፍጠር ነው። የመንግስት የህዝብ ስራ እንዳይሰራ እና ህዝብ ወደ ሽብር እንዲገባ ለማድረግ የሚደረግ ስራ ነው። ይሄ በእኛ ግልጽ ነው።
በዚህ ጥቃት ከተገደሉት የጸጥታ አስተዳደሩ አቶ ሰለሞን ታደሰ በተጨማሪ የኦሮሚያ ፖሊስ ኮሚሽን አባል የሆኑት ኮማንደር ተስፋዬ ዲንቃ፣ አርቲስት ደጀኔ ካሳዬና የቡራዩ ከተማ አስተዳደር የስራ ዕድል ፈጠራ ባለሙያ ጉዳት ደርሶባቸው በሕክምና ላይ እንደሚገኙ ተነግሯል። ጥቃቱን በተመለከተ ፖሊስ ምርመራውን መቀጠሉን ኮሚሽነር አራርሳ ተናግረዋል።
ከዛሬ ጠዋት 5 ሰዓት ላይ ወደ 17 የሚሆኑ ሰዎች ተጠርጣሪ ግለሰቦች ቁጥጥር ስር ሆኖ ምርመራቸው እየተጣራ ነው። ምናልባት የሰው ብዛት ሰው ቁጥር ሊጨምር ይችላል። ወደፊት ተጣርቶ ተለይቶ በግለሰቦችም በድርጅትም በቡድንም እዚህ ውስጥ የተሳተፉ ሰዎች ፖሊስ በምርመራ የደረሰበትን ለህዝቡ ግልጽ ያደርጋል።
የኦሮሚያ ፖሊስ ኮሚሽን መግለጫ እንዳስታወቀው የህግ የበላይነትን ለማስከበር ኮሚሽኑ ወንጀለኞችን አድኖ ለፍርድ የሚያቀርብ መሆኑን የገለጸ ሲሆን ህዝቡም ከኮሚሽኑና የህግ አካላት ጎን እንዲቆም ጥሪ አቅርበዋል። በዚህ ዜና ዙሪያ ዝርዝሩን ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰዓቱን የዓለም ዜና ነው። በዩናይት ስቴትስ እና በታሊባን መካከል የተደረሰውንና በአሜሪካ ታሪክ ረጅም ጊዜ ለዘለቀው ጦርነት ማብቂያ መንገድ ይከፍታል የተባለውን ስምምነት የፊታችን አርብ የካቲት 2012 ዓመተ ምህረት እንደሚፈራረሙ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ እና የታሊባን ቃል አቀባይ ትላንት አርብ በተመሳሳይ ጊዜ ይፋ አድርገዋል። ስምምነቱ የአፍጋኒስታን ወታደሮች ስምነቱ በአፍጋኒስታን የሚገኙ የአሜሪካ ወታደሮች በተለያዩ ደረጃዎች በሚፈጸም አካሄድ አፍጋኒስታንን ለቀው እንደሚወጡና በምላሹም ታሊባን የአፍጋኒስታንን ምድር ለሽብር ተግባሩ እንዳያውል ወይም ሌሎች እንዳያውሉት እንደማይፈቅድ በተጨማሪም ከሌሎች አፍጋን ዜጎች ጋር በሚደረጉ የእርቅ ሂደቶች ውስጥ እንደሚሳተፍ ያሰምራል። በሌላ ተያያዥ ዜና በአፍጋኒስታን ግጭት ባለፈው የአውሮፓውያኑ 2019 በተከሰቱ ግጭቶች ቁጥሩ ከ3400 በላይ ሰው ሲገደል ከ7000 በላይ ሌሎች ደግሞ የመቁሰል አደጋ የደረሰባቸው መሆኑን የተባበሩት መንግስታት ድርጅት አስታወቀ። በአፍጋኒስታን የተባበሩት መንግስታት ተልዕኮ በዛሬው ዕለት ይፋ ባደረገው መግለጫ በአመቱ ውስጥ ከደረሱት ከነኚህ ግድያዎች ለከፊል ያህሉ ታሊባንና ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን ተጠያቂ ሲያደርግ ከአጠቃላዩ የሟቾች ቁጥር 43% ለሚደርሱት ደግሞ የአፍጋን መንግስት ኃይሎችና በዩናይትድ ስቴትስ የሚመራው ዓለም አቀፉ ህብረት ናቸው ብሏል። መግለጫው አክሎም ባለፉት 10 ዓመታት ውስጥ ብቻ በአፍጋኒስታን ከተካሄዱ ግጭቶች ጋር በተያያዙ በደረሱ ጥቃቶች የተገደሉና ጉዳት የደረሰባቸው ሲቪሎች ቁጥር እጅግ አሳዛኝ ያለውን እርከን መድረሱንና ከ100,000 በላይ ማለፉን አመልክቷል። የመንግስታቱ ድርጅት ሪፖርት የዩናይትድ ስቴትስ ከታሊባን ጋር የተደረሰውን ስምምነት በፊርማ ከምታጸድቅበት ከፊታችን አርብ የካቲት 20 2012 ዓ.ም አስቀድሞ ለሰባት ቀናት የሚዘልቅ ተኩስ አቁም ከተጀመረበት ከዛሬ ሁለት ጋርም ተገጣጥመዋል። የኮሮና ቫይረስ ከቻይና ውጭ በከፍተኛ ፍጥነት እየተዛመተ ባለበት በአሁኑ ወቅት ወረርሽኙን የማቆሚያው ጊዜ ከእጅ እየወጣ ነው ሲል የዓለም ጤና ድርጅት ደብሊዎቹ አስታወቀ። የዓለሙ ጤና ድርጅት ዋና ዲሬክተር ቴዎድሮስ አድሃኖም በትላንትናው ዕለት በሰጡት መግለጫ አሁንም ቢሆን የወረርሽኙን ስርጭት ለመግታት ከሚቻልበት ጊዜ ውስጥ ብንሆንም እድሉ ከእጃችን እንዳያመልጥ ግን በሚያሳስብበት ቦታ ላይ ነው ያለ ነው ብለዋል። በሌላ ተያያዥ ዜና በአንድ ቀን ውስጥ ሲዘገብ እስካሁን ከነበረው የመጀመሪያው ትልቁ ነው በተባለ አሃዝ 229 አዲስ ለቫይረሱ የተጋለጡ ሰዎችን ቁጥር ይፋ ያደረገችው ደቡብ ኮሪያ በዚያች ሀገርም የኮሮና ቫይረስ በጥድፊያ እየተዛመተ መሆኑን ይፋ አድርጋለች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ አበቃ። ከስርጭቱ መጨረሻ ላይ ለማጠቃለያ ዜናው መለሳለሁ። መልካም
የዓለም ዜናዎቹን አደመጥን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ የካቲት 14 2012 ዓመተ ምህረት ምሽት ፕሮግራማችን ነው። ከዚህም ከዚያም በሁለተኛው አጋማሽ መዝናኛችሁ የሙዚቃ ቃና በደሳለኝ መኮንን ተሰናድቶ ይጠብቃችኋል። አሁን የአባይና የህዳሴ ጉዳይ። ኢትዮጵያ፣ ሱዳንና ግብጽ ዋሽንግተን ዲሲ ላይ የጀመሩት ድርድር ባለፈው ሳምንት ሳይቋጭ ተበትኗል። በውሃው ሞላልና ጊዜ በኋላም በስራው አመራር ወይም ኦፕሬሽን ላይ ነው ወገኖቹ ሲደራደሩ የቆዩት። የኢትዮጵያ ተደራዳሪዎች በጊዜውና በመጠንም ሆነ ታዛቢ ይሆናሉ ከተባሉት ወገኖች ያልጣማቸው ነገር እንደነበረ ነው የሚሰማው። ለማንኛውም ግን መቼ እንደሚሆን በውል ተለይቶ አይን ነገር እንጂ ተደራዳሪዎቹ በቅርቡ ወደ ጠረጴዛው ሳይመለሱ አይቀሩም እየተባለ ነው። የኢትዮጵያውን የባለሙያዎችና የአማካሪዎች ቡድን የሚመሩትን አቶ ጌዲዮን አስፋውን ሶሎሞን አባተ ጋብዞ አነጋግሯቸዋል። የውይይታቸው የመጀመሪያ ክፍል በትናንት ምሽት ቀርቧል። ተከታዩን እነሆ።
በጣም አመሰግናለሁ። እንግዲህ አቶ ጌዲዮን፣ እኔ እስከማውቀው ድረስ በዚህ በህዳሴ ግድብ ጉዳይ ብቻ ሳይሆን ከናይል ተፋሰስ ሀገሮች ድርጅትም ጋርም እንደዚሁ የቀረበ ግንኙነት አሎት እና ስለ እሱ ትንሽ አጫውቱኝ፣ ከዛ እንነሳ። ምንድን ነው ይሄ የናይል ተፋሰስ ሀገሮች ኢኒሽቲቭ ወይም ናይል ቤዚን ኢኒሽቲቭ የሚባለው?
እንግዲህ የናይል ቤዝን ተፋሰስ በ1999 አካባቢ ሀገራቱ የትብብር አቅጣጫ ለማስያዝ የጀመሩት ነው። ከብዙ አካባቢ ድጋፍም ነበረው። እንደሚታወቀው በዚህ በናይል ተፋሰስ ውስጥ ስምምነት ያላቸው አገሮች ግብጽና ሱዳን ብቻ ናቸው። ይኸውም ሙሉ የናይልን ፍሰት ለሁለቱ 100%ን ተካፍለው ሌሎች ሀገሮች ምንም ድርሻ እንደሌላቸው የሚያመለክት ታሪካዊ መብት የሚሉት ጉዳይ ነበረ። ስለዚህ ሌሎቹ ሀገሮች ሲጀምሩ እንዳውም ግብጽም ሱዳንም አብረው የነበሩበት ሁኔታ ነበረ። ይህን ትብብር መስመር ለማስያዝ ከዛ በፊት ኡዱንጉ፣ ሌሎችም ቴኮናይል እንደዚህ የመሳሰሉ የትብብር ማዕቀፎች ነበሩ። ግን መጨረሻ ላይ ይህን ነገር ገፍቶ ወደ ናይል ኢኒሽቲቭ የመጣው ከ1999 ጀምሮ ለ10 ዓመት ያህል ውይይት ተካሂዶ ጥረቱ የናይል ቤዝንን ኮሚሽን ለማቋቋም ስለነበረ የኮኦፕሬቲቭ ፍሬምወርክ
የትብብር ማዕቀፍ
ተደራድረው የትብብር ማዕቀፉን ሁሉም ሀገሮች ግብጽም ሱዳንም ነበሩ በዚህ ድርድር ውስጥ። መጨረሻ ላይ ታሪካዊ መብታችን በዚህ ማዕቀፍ ውስጥ ይካተትልን ስላሉ በዛ ስምምነት ባለመድረስ ሁለቱ ሀገሮች ከትብብር ማዕቀፉ ወጥተዋል። ሌሎቹ 9 ሀገሮች እንግዲህ በዚህ ትብብር ማዕቀፍ ውስጥ አሉ። ወደ 6 ሀገሮች ፈርመዋል። አሁን መጨረሻ ላይ ዩጋንዳ 4ኛ ሀገር በፓርላማ ራቲፋይ ወይም ማጽደቅ ተችሏል። ስለው ቢያጸድቁ የዚህ የትብብር ማዕቀፉ የዓለም አቀፍ ወይም ኢንተርናሽናል ውል ሆኖ ይመዘገባል ማለት እና ሆን ሁለቱ ሀገሮች በ1959 የተፈረሙትን ውድቅ ያደርጋል ማለት ነው።
ናይል ቤዚን ኢኒሽቲቭ በ1999 ዓ.ም ነው ሲሉኝ፣ በአውሮፓ አቆጣጠር ማለት ነው።
በአውሮፓ አቆጣጠር ነው
በ1991 ማለት ነው። በኢትዮጵያ የሚሆነው 1991
እንደዛ ነው። አዎ። እና ከዛ ጀምሮ የ13 ዓመት ያህል ድርድር ነው የተካሄደው የትብብር ማዕቀፉን ለመመስረት እና ያንንም ለማድረግ ቀደመ የተጠቀስከው ነበሩት እና እኔ 6 ዓመት ሱዳን እንደ ኤሮፓ አቆጣጠር ከ2003 እስከ 2009 የአካባቢ የኤንቫይሮንመንት ፕሮጀክትን ስመራ ነበር እና በ10ም ሀገሮች ቅርንጫፍ ቢሮዎች ኖሮኝ ግብጽም ሌሎችም 10ም ሀገር የተዘዋወርኩ የአካባቢ ጥበቃ የናይል ቤዝን ኢኒሽቲቭን ስመራ እና ስሰራ ነበረ በዛው ማዕቀፍ ውስጥ ማለት ነው። እንግዲህ አሁን የምንጠብቀው 6 ሀገር በፓርላማ ቢያጸድቁ የጸደቀው በአፍሪካ ዩኒየን ይቀመጥና በዓለም አቀፍ ደረጃ ዓለም አቀፍ ትብብር ስምምነት ይመዘገባል ማለት ነው።
አቶ ጌዲዮን 9 ሀገር ነው የጠቀሱልኝ። የናይል ተፋሰስ ሀገሮች ድርጅት ከተመሰረተ በኋላ ደቡብ ሱዳን እንደ ሀገር ወጥታለች። ኤርትራንም እንደዚሁ የናይል ተፋሰስ አባል ሀገር አድርጋችሁ መሰለኝ የምታዩቸው።
አዎ፣ እንደ አዲስ ሀገር ደቡብ ሱዳን 9ኛው ሀገር ነው። ኤርትራ ድሮም በዚህ ውስጥ ነበረች፣ ግን በአብዛኛው በናይል ቤዝን ኢኒሽቲቭ ስራ እንደ ታዛቢ ሆና ስትሳተፍ ነበር እንጂ በሙሉ አባልነት ኤርትራ ስትሳተፍ አልነበረም። ግን እኔ አሁን ያልኩት የናይል ተፋሰስ የጂኦግራፊ ክልል ውስጥ በተፋሰስ ውስጥ ያሉ ሀገሮች 11 ናቸው። አሁን ደቡብ ሱዳንን ፊት 10 ነበሩ፣ ደቡብ ሱዳንም ስንጨምር 11 ናቸው።
እሺ፣ አቶ ጌዲዮን ቅድም ያነሱልኝ በየጣልቃው ከዚህ ከናይል ቤዚን ኢኒሽቲቭ ወይም ከናይል ተፋሰስ ሀገሮች ህብረት መመስረት ጋር ጭምር ተያይዞ ሲያንዣብብበት ሲያጠላበት የቆየው የዚህ የታሪካዊ መብት ጉዳይ ምንነትንም ሰፋ አድርገው ያብራሩልኛል። ወደዛ ከመዝለቃችን በፊት ግን በውሃ ሀብት፣ በውሃ መብትና በውሃ ክፍፍል ጉዳይ ላይ እነዚህ ሀገሮች የተስማሙበት ነጥብ የደረሱበት ጉዳይ አለ እንዴ? እስካሁን ድረስ በዚህ የሀገሮቹ አሁን ራቲፋይ እንዲደረግ የምትጠብቁት ስምምነትም ላይ ጭምር?
አዎ፣ እንግዲህ ግብጽና ሱዳን መጀመሪያ በ1929 ነው ክፍፍሉን ያደረጉት። በዛን ወቅት ያደረጉት ክፍፍል ላይ እንደገና በ1959 ያንን አድሰው የሱዳንን ድርሻ ወደ 18.5 ቢሊዮን ሜትር ኪዩብ በአመት የግብጽ ደግሞ 55.5 ቢሊዮን ሜትር ኩብ በአመት ድርሻ አድርገው አዎ የምንደርሰን 10 ቢሊዮን ሜትር ኩብ ደግሞ በትነት ከአስዋን ላይ የሚጠፋውና ከወንዙ የሚጠፋውን 10 ቢሊዮን ሜትር ኩብ አድርገው ለሌሎቻችን ሀገሮች 0 ሜትር ኩብ የመደበ ስምምነት ነው። 0 ማለት ለእያንዳንዳችን።
ለመሆኑ ያንን ስምምነት የ1929ንም ሆነ የ1959ን ሰነድ አንደኛ ስምምነት ብሎ መጥራት ይቻላል ወይ? ለወደፊትም ንግግራችን ስለሚጠቅመን። ሁለተኛ በእርግጥም የሶስት ሀገሮች ስምምነት ግብጽ፣ ሱዳንና እንግሊዝ ብሎ የሶስት ሀገሮች ስምምነት ብሎ መጥራት ይቻላል ወይ?
ይሄ ሁለቱን ሀገሮች ብቻ የሚመለከት ነው። አሁን 29ኙ ያኔ ሱዳንም በእንግሊዝ ስር ስለነበረች በዛ ሁኔታ ያለነውና ሌሎች ሀገሮችን አይመለከተም። ፊርማውም የተደረገው በሱዳንና በግብጽ ወይንም በፊት በእንግሊዝ ቅኝ ግዛት ወነበሩ ጊዜ ከዛ በፊት የነበሩም ስምምነቶች እነሱን የሚመለከት እንጂ ሌሎቹን የተፋሰስ ሀገሮች የሚመለከት አይደለም። ለዚህ ነው እኛ የ29ንም የ59ንም አይመለከተንም አናቀውም የምንለው። ለዚህ ነው የዛ ተሳታፊም አልነበርንም። ያንንም ሲያስቡ በንጉሱ ጊዜ ጠንካራ ደብዳቤ ለግብጽ መንግስት፣ ለዓለም ባንክ፣ ለሌሎች ተፋሰሱ ሀገሮችም ጭምርና የዓለም አቀፍ ድርጅቶች ኢትዮጵያን ስምምነት እንደማታቅ የወደፊትም እንደማታከብረው የውሃ መጠቀም መብቷንም በዚህ ምክንያት እንደማይሸረሸር እና ለአሁኑና ለወደፊት ትውልድም ምንም ተጽዕኖ እንደማያደርግ እና እንደማታቀው ጠንካራ ደብዳቤ ተጽፏል። ይሄ አቋም በደርግም ጊዜ ተጽፏል፣ አሁንም በኢህአዴግ ጊዜ ተጽፏል እና አቋሟን በግልጽ ያሳየችበት ኦፊሴላዊ በሆነ መንገድ የዓለም አቀፍ ህብረተሰቡም እንዲያውቅ ተደርጎ ቋሚ ፖሊሲ ነው። አሁንም ያለ ነው፣ በፊትም ያለ የኢትዮጵያ ፖሊሲ ነው። በእነኚህ ስምምነትም በተመለከተ
በኢትዮጵያ በኩል እንደዚህ አይነት አቋም ይወሰድባቸው እንጂ በዓለም አቀፍ መድረክስ ወደ ፍትህ ወደ ችሎት እንሂድ ቢባል እንደ መከራከሪያ ሰነድነት እንደ ዓለም አቀፍ ውልነት ሊያገለግሉ ሊታዩ ይችላሉ ወይ? አሁን ግብጽም ታሪካዊ መብቴ እያለች እንደምትጠራው አይነት ሰነድ ሆነው ሊያገለግሉ ይችላሉ ወይ? መከራከሪያ ሊሆኑ ይችላሉ ወይ? በችሎት ፊት
ተፈራራሚ አይደለንም። ሌሎችም በላይ ሀገሮች ተፈራራሚ ባልሆነበት ሁኔታ መከራከሪያ ሆኖ ሊቀርብ አይችልም። በእነሱ በኩል ሊሞክሩ ይችላሉ። ይህንን ግን ተፈራራሚ ባልሆንበት ሁኔታ የኔሬሬ ዶክትሪን ለምሳሌ ኔሬሬ በነበሩበት ጊዜ እነዚህ ኮሎኒያል እና ፖስት ኮሎኒያል የተደረጉ የማይመለከቱን ስምምነቶች ለእኛ ተቀባይነት የላቸውም የሚል ነበረ የኔሬሬ ዶክትሪን የሚባለው ማለት ነው። አሁንም ሁሉም የበላይ ሀገሮች ይህንን አይቀበሉም። ለዚህ ነው የናይል ቤዝን ኢኒሽቲቭ ተቋቁሞ ሁሉንም የሚጠቀልል ስምምነት እናድርግ የሚባለው። ለዚህ ነው መቼም ቆይቶ ግብጽም ቢሆን ሱዳን የራሳቸው ኤክስፐርቶች እንደሚመክሯቸው ይሄ እንደማያዋጣ ምንም ውሃ ሳያዋጡ መጠነኛ ነው ሱዳንም የሚያዋጣው ሌሎች ባዋጡት ውሃ ምንም የላችሁም የሚባለው አካሄድ እንደማያዋጣ ያውቁታል። የራሳቸውም ኤክስፐርቶች ይህንን ሁልጊዜ ያስተጋባሉ። በነገራችን ላይ 59 ስምምነት ላይ አንቀጽ 5ን ስንመለከት ወደፊት የውሃ ተጋሪ ከበላይ ያሉ ሀገሮች የመጠቀም መብታቸውን ሲጀምሩ አሁን ባለን ድርሻ መሰረት ሱዳንና ግብጽ ያንን ድርሻ ያሟላሉ የሚልም አለበት። ይህንን ግን ብዙ ጊዜ አነሱ።
አቶ ጌዲዮን እንግዲህ አሁን ይህንን ያህል ስለዚህ ጉዳይ ማብራሪያ ከሰጡኝ ይመለሱልኝ እስቲ ወደ ቅድሙ ጥያቄ እና በዚህ የናይል ተፋሰስ ሀገሮች ህብረትም ሆነ በስምምነቱ ውስጥ ስለ ክፍፍል ስለ መብት የተነሱ በጽሁፍ የተቀመጡ ጉዳዮች አሉ ወይ?
እንግዲህ የኮኦፕሬቲቭ ፍሬምወርክ ወይም የዚህ የማዕቀፍ የናይል ሀገሮች ስምምነት ስንመለከት በተለያየ አንቀጽ የተከፋፈለ ነው። እዛ ላይ ዋናው ክፍፍልን በተመለከተ ያለው አንቀጽ መጀመሪያ በእንግሊዘኛ ልበለው እና ኤኩተብል ኤንድ ሪዝናብል ዩቲላይዜሽን ዊዛውት ኮዚንግ ሲግኒፊካንት ሃርም የሚለው ትልቁ ፕሪንስፕል ፍትሐዊና ምክንያታዊ አጠቃቀም ተጽዕኖ በታች ሀገሮች ላይ ሳይደረስ ማለት ነው።
የጎላ ተጽዕኖ
ሳይደረስ የሚለው ለውሃ ክፍፍል መሰረታዊ አንቀጽ ነው። የውሃ ክፍፍልን በተመለከተም ሌሎች ተጨማሪ ማብራሪያዎች በዚህ ማዕቀፍ ውስጥ አሉ። ይሄ ፍትሐዊና ምክንያታዊ ማለት ምንድን ነው የሚለውንም ይዘረዝራል። የተለያየ መመዘኛዎች አሉ፣ ግን በቁጥር በአሃዝ የተቀመጠ ነገር የለም። ያ ክፍፍል በሚመጣበት ጊዜ ሁለት ሶስት አይነት አስተሳሰቦች አሉ። ቮሊዩሜትሪክ ወይም በውሃ ይዘት ክፍፍል አለ። አሁን ልክ ሱዳንና ግብጽ እንዳደረጉት 55 ቢሊዮን እኔ 18.5 አንተ እየተባሉ በአመት የሚፈሰውን ውሃ መከፋፈል ይቻላል። አንዳንድ ደግሞ አስተሳሰቦች ከዛ በተቃራኒ የውሃውን ይዘት ወይም ልክ እንደ ግብጽና እንደ ሱዳን ሳይሆን አሁን ጠቀሜታውን ቤኔፊት ሼሪንግ የሚሉት በእንግሊዝኛ ጠቀሜታውን ብትከፋፈሉ ይሻላል የሚልም አስተሳሰብ አለ። ይሄ ደግሞ አሁን ለየት ብሎ የመጣ ነው። ግን ምንም ቢሆን መቼም ክፍፍሉ እዛ ማዕቀፍ ውስጥ በተቀመጡት መለካዮች ድርድር ተጀምሮ አንዱም ብዙ ክርክር የገባው እንደ አንድ መመዘኛ ሆኖ የገባው ሀገሮች የሚያደርጉት ለአባይ ተፋሰስ ውስጥ ለሚፈሰው ውሃ የሚያደርጉት አስተዋጽኦ እንደ አንድ መመዘኛ ነው። እሱ አሁን ለምሳሌ ለእኛ በጣም ትልቅ የሚጠቅምና 86% የምናወጣ ስለሆነ የድርሻችንን ሁኔታ ከዛም አንጻር ይታያል ማለት ነው። ግን ማዕቀፍ ውስጥ አሁን ቁጥር የለም። ወደ ቁጥርና ወደ ክፍፍል ሊወስዱ የሚችሉ መርሆች ግን አሉ። እነኛን መርሆች በድርድር ነው ወደ ክፍፍል የሚሄዱት ማለት ነው። የተለያዩ መነሻ ነገሮች አሉ። እንግዲህ እሱ ወደፊት ሁለቱ ሀገሮች ወደዚህ ማዕቀፍ ሲመጡ በድርድር የሚወሰን ነው የሚሆነው።
እስቲ ወደ አሁን ሁኔታ ደግሞ ልምጣና አቶ ጌዲዮን፣ ኢትዮጵያ እንዳሉት 86 ከመቶውን ውሃ ታበረክታለች። ለምን መደራደር አለባት? በራሷ ምድር ላይ የራሷን ውሃዎች ወይም የአባይን ገባሮች ለመጠቀም በራሷ ሀብት መደራደር ይጠበቅባታል? ያስፈልጋታል? ሌሎቹም የራስጌ ሀገሮች ቢሆኑ?
አሁን ያለውን ሁኔታ ስናይ ዳሴ ግድብንም ስንሰራ፣ ጣና በለስም ጋር አንዳንድ ልማቶች ስንሰራ፣ በገባር ወንዞች ላይ አሁን የምንሰራቸውም የፊንቻ ሌሎችም ፕሮጀክቶች ስምምነት በሌለበት ነው፣ መብት ነው ብለን ነው። ይህም ምንድን ነው? በዓለም አቀፍ በተባበሩት መንግስታትም ይሁን በሌሎችም የወሰናለፉ ወንዞች መርሆች ላይ አንድ ሀገር በራሱ ወሰን ውስጥ በራሱ ጂኦግራፊክ ወሰን ውስጥ ያሉትን ወንዞች የመጠቀም መብት አለው። ቀደም ብሎ አብሶሉት ሶቨርኒቲ የሚሉት መርህም ነበረ።
ፍጹም የበላይ ባለቤትነት ማለት ነው።
ፍጹም ባለቤትነት፣ ፍጹም ተጠቃሚነት፣ የበታች ሀገር የበላይ ሀገር ሳትል የራስህን ሀብት የራስህን መጠቀም የሚልም ነበረ። ግን እኔ የእነዚህ ነገር እየቆዩ የህዝብ ብዛቱም እየጨመረ የወንዞችን ማጠቃቀም እየቀየረ በሚሄድበት ጊዜ በወሰን አለፍ ወንዞች ላይ የትብብር የመጠቀም እየጎላ መጥቷል እና ማንኛውም አሁን በዓለም አቀፍ ህጎችም ስናይ በእኛም አሁን በቅርቡ በ2015 ካርቱም ላይ በተፈረመው የመርህ ስምምነትም የገዢው መርህ ምክንያታዊና ፍትሐዊ አጠቃቀም የሚለው ነው። ስለዚህ የምናደርገው መጠቀም በዚህ የሚገዛ ነው ማለት ነው። ስለዚህ እኛም ሁልጊዜ የምንለው በበታች ሀገሮችም የምንለው ይሄ መሰረት መሆን አለበት። በእናንተ ላይ ብዙ ጉዳት ሳናደርስ ባለን ሀብት የመጠቀም መብት ግን በበታች ሀገሮችም በዓለም አቀፉም ህብረተሰብ ግንዛቤ መወሰድና ይህንን ማየት እንዳለባቸው ነው ሁልጊዜ የእኛም መነሻ ሀሳብ ያለው።
ይሄ መቼም እንዳሉት ሆኖ እየተደራደረች ነው ኢትዮጵያ። ይህንን ያህል ይገባኛል አይገባኝም እያለች ነው ግብጽ። ኢትዮጵያም ይህን ያህል እለቃለሁ ይህን ያህል አልለቅም እያለች እየተነጋገረች ነው። ድርድር ውስጥ ገብታለች። እንግዲህ በማንኛውም ሁኔታ ቢሆን ወደ ተከታዩ ንግግራችን ለመዝለቅ እስቲ አሁን ሶስቱ ሀገሮች በዩናይትድ ስቴትስ እና በዓለም ባንክ ታዛቢነት እያደረጉ ያሉት ንግግር ምን ላይ ይገኛል? ባለፈው ሳምንት የደረሳችሁበት የመጨረሻ ውጤት ምንድን ነው? የኢትዮጵያ አቋም ምን ሆነ?
እንግዲህ ያው መቼም በታዛቢነት ነው የገቡት። ታዛቢነታቸውን ይዘው ይሄዱ ነው ወይስ ለቀቅ ያለ ነው የሚለው አጠያያቂ ነው። በእኛ እይታ ትንሽ ከታዛቢነት ወጣ ያለ ነገር ስላየንም ምንም አይነት በኢትዮጵያ በኩል የተፈረመ ነገር የለም። ምንም አይነት ስምምነት የለም። ባለፈውም የመጨረሻው ስብሰባ ላይ ስምምነት ሳይደረግ ነው። ለምን? ያቀረብናቸው ነገሮችን ሙሉ በሆነ መንገድ የስምምነት ሰነዱን አይተን አገር ቤትም ተመርሰን ከውሳኔ ሰጪዎች ከባለሙያዎች ጋር መወያየትም ስላለብን በዛ መልክ አሁን ከተመለስን በኋላ ባለፈው ሳምንት በተለያየ ደረጃ የስምምነቱን ይዘት እስካሁን የተደረስንበት ሁኔታ በመገምገም ምክረ ሀሳቦች እያሰባሰብን ያለበት ሁኔታ ነው ያለ ነው። እንግዲህ በክቡር የውጭ ጉዳይ ሚኒስትሩም በክቡር የውሃ ሚኒስትሩም የተገለጹ ነገሮች ያው አቶ ሰለሞን የሚታወቃቸው በምንም መንገድ የውሃ መብት መጠቀም ከህዳሴ ግድብ በላይ ያሉትን ልማቶች ለማካሄድ ያለንን መብት የማይነካ ግድባችንን ደግሞ በኢነርጂ ፍላጎት ላይ የተመሰረተ የኃይል ማመንጨቱን ሁኔታ የጠበቀ የሀገር ውስጥና ፍጆታንም ኤክስፖርትም አድርገን የምናገኘውን ሁኔታ የማይነካ መሆኑን ማረጋገጥ በጣም አስፈላጊ ስለሆነ ስምምነቱ በዛ እየታየ ነው። በበርካታ ባለሙያዎች ይሄ ነገር አሁን እየተገመገመ ነው። እንግዲህ አሁን ያለነው ይህንን በማየት ላይ ነው እና እንደሚመስለኝም ይሄ ድርድር በጥሩ መሰረት ላይ የመንግስትንም እይታ የባለሙያዎችንም እይታ ይዞ ድርድሩ እንደሚቀጥል ነው። እንግዲህ
የዩናይትድ ስቴትስንና የዓለም ባንክን የታዛቢነት ጉዳይ በተመለከተ ያልተደሰታችሁበት ነገር እንዳለ ገልጸውልኛል አቶ ጌዲዮን። ምን ብታዩ ነው ለመሆኑ?
አይ እንግዲህ መቼም እንደሱ ከረር ያለ ነገር የለም። መቼም የአሜሪካ መንግስትም የዓለም ባንክም ከኢትዮጵያ ጋር ከፍተኛ የኢኮኖሚና ሌሎች ትብብሮች ስላሏቸው ዓለም ባንክም ቢሆን ያለ አሜሪካ መንግስትም የኢትዮጵያ ወዳጆች ናቸው። በብዙ ነገር እንተባበራለን። በዚህ ድርድር ላይ ሲመጣ ግን ያው እንደ ማንኛውም ሉዓላዊ ሀገር መብታችንን የማስከበር ተጽዕኖም ቢሆን ተጽዕኖም ተቋቁሞ ኢትዮጵያን መብት ማስከበር የእኛ ኃላፊነት ነው። እንግዲህ ኤክስፐርቶችም በሌሎችም በውይይት ጊዜ አንዳንድ ነገር የምናስተዋሏቸው ነገር ከታዛቢነት ወጣ ያሉ ነገሮች ስናይ ለታዛቢዎቹም ለምንደራደራቸውም ሀገሮች በግልጽ እንናገራለን። ብዙ የጎላ አይደለም። በመጣበት መንገድ የኢትዮጵያን መብት በማይነካ መንገድ እየሄደ ነው። ከዛ ውጭ ሲሆን ግን ያው ተመልሶ መመካከር ያስፈልጋል። የመጨረሻ ግቡም የኢትዮጵያን መብት በሚያስከብር መልኩ የህዳሴ ግድብን ስራ የማካሄድ ነገር በድርድር በሰላም ከሁለቱ ሀገሮች ላይ ስምምነት ተደርሶ ማካሄዱ ለእኛ ጠቃሚ መሆኑን እንገነዘባለን። ከዚህ ውጭ የሚሆን ነገር ለአካባቢውን ሰላም ጥሩ ስላልሆነ ለእኛም ለበታች ሀገሮችም ሁሉ ነገር በስምምነት ቢሄድ። እንደምትገነዘበው የህዳሴ ግድብ ለሀገር ውስጥ ፍጆታ ብቻ አይደለም፣ ኤክስፖርትም እናደርጋለን ብለን በኢትዮጵያ ኤሌክትሪክ ኃይል የተዘጋጀው ፕላን ተመልክተው እንደሆነ በብዙ አቅጣጫ ለኤክስፖርትም የተዘጋጀበት ሁኔታ አለ። በብዙ ሺህ ኪሎ ሜትሮች ሱዳንን አቋርጦ ግብፅን አቋርጦ የሚሄዱ መስመሮች ታስበዋል። እነኚህ ሆነ የሚሆኑት አካባቢው ሰላም ሲሆን፣ አካባቢው ትብብር ሲሆን እና የኤነርጂ ኤክስፖርታችንን የኤነርጂ ወደ ውጭ የምንልከውን ነገር እና የውጭ ምንዛሪ የምናገኝበትን ነገር እንደ ዓላማ የተያዘ ስለሆነ አካባቢ ሰላም ላይም የተመሰረተ ነው። ስለዚህ ዓላማችን ይሄ ነው። ሰላም ኖሮ ትብብር ኖሮ በዛ መንገድ ድርድሩ እንዲሄድ ነው።
አቶ ጌዲዮን መቼም አሁን ለጠየቀው ጥያቄ ትንሽ ዲፕሎማሲያዊ መልስ ነው የሰጡኝ። በቀጥታ መመለስ የፈለጉ አልመሰለኝም። ለማንኛውም ወደፊት አስፈላጊ ሆኖ በተገኘ ጊዜ ትናገራላችሁ ምን እንደሆነ ያለው ሁኔታ የሚል ተስፋ ይኖረኛል። በተለይ ቅሬታችሁን እየገለጻችሁ ግን ያቺ ቅሬታ የት ጋር እንደታየች አላነሱልኝም። ለማንኛውም ግን አሜሪካም ሆነች የዓለም ባንክ ወደ ግብፅ ሊያጋድሉ ይችላሉ፣ በኢትዮጵያና በሱዳን ላይ ጫና የማሳደር ፍላጎት ሊኖራቸው ወይም አዝማሚያ ሊኖራቸው ይችላል የሚል ስጋት አላችሁ? ቢያንስ ቢያንስ በስጋት ደረጃ
እንግዲህ መቼስ ይህንን ሙሉ በሙሉ እንዲህ ነው ለማለት ባልችልም የኢትዮጵያም ተሰሚነት የኢትዮጵያም ትልቅነት በዚህ አካባቢ ቀላል አይደለም። እንደዚሁ ተጽዕኖ ለማሳደር ክፍት የሆነ ሀገር አይደለም። ጠንካራ ሀገር ነው። ጠንካራ ህዝብ ነው። 110 ሚሊዮን ያለበት ህዝብ ነው። ተደራዳሪውም መንግስትም በዚህ ላይ ቅድም እንዳልኩ ከቀዳማዊ ኃይለ ሥላሴ ጀምሮ በአባይ ውሃ የመጠቀም በወሰን አለፈ ወንዞች ላይ ያለው ፖሊሲ በጣም ጠንካራ፣ በጣም የማያወላውል እስካሁን የዘለቀ ነው። እኛም ይህንንም ለሚቀጥለው ትውልድ ይህን የጠንካራ አቋም ለማስተላለፍ ነው የምንተቀው። ስለዚህ እንደ ደካማ ሀገር ለዛ አድልቶ ኢትዮጵያን ተጽዕኖ ለማሳደር የምንመችም አይደለም። ለዛም የተመቻቸ ሁኔታ የለም። በመጣበት መንገድ በጠንካራ ሁኔታ እየተደራደርን ነው። ያው የሚቀጥል ይሆናል። የድርድሩ በዚህ መልክ ነው የሚሄደው
እና ምንድን ነው አሁን አቋማችሁ? የመጨረሻው አቋማችሁ የኢትዮጵያ ቡድን ፍላጎት ምንድን ነው? ይዛችሁስ የምትመለሱት ምንድን ነው ለሚቀጥለው ድርድር? ድርድሩ የሚቀጥል ከሆነ
እኛ የውሃ ክፍፍል እናረግ እንድንደራደር፣ አባይ ላይም ሆነ በሌሎች ወንዞቻችን ላይ የውሃ ክፍፍል እንድንደራደር አልተወከልም። መንግስትም ይሄ አይደለም እኛን የወከለን። እኛን የወከለን የምንደራደረውም የህዳሴ ግድብ ስራ ማካሄድ ላይ እንዴት ይሞላ መቼ ይሞላ የሚለውን ለመደራደር ነው። ስለዚህ የእኛ አቋም የሚሆነው ባቀድነው መሰረት የግድቡን ሙሊት በዚህ መንገድ ነው የምናካሂደው። ከበታች ሀገሮች ጋር የምንተባበረው በዚህ መንገድ ነው። በድርቅ ጊዜ እንዲህ እናደርጋለን የሚለውንና በተለይም የረጅም ጊዜ ኦፕሬሽኑን አሁን በአመታዊ ኦፕሬሽን ላይ ባተኮረ ሁኔታ ስምምነት የመድረስ ነው እንጂ ሰፋ ባለው የውሃ ክፍፍል ላይ ድርድር አይካሄድም ነው። ይህ እንግዲህ በ1959 የተደረገ ስምምነት ይሁን ሌላውም ስምምነት ይሁን እኛ የሚመለከተን የህዳሴ ግድብ እንዴት ይሞላል፣ እንዴት ስራውን በረጅም ጊዜ ያካሄዳል የሚለው ብቻ ስለሆነ ውስን የሆነ ተልእኮ ይዘን ይህንኑ ለማሳካት ነው የምንደራደረው ማለት ነው።
ስለዚህ ግብጽ የምታነሳቸው ታሪካዊ መብቶች እና የመሳሰሉ እናንተን የሚመለከቷችሁ አይደሉም። የእናንተ የቴክኒክ ጉዳይ ነው፣ የውሃ አሞላል ጉዳይ ነው፣ የስራ አካሄድ ወይም የኦፕሬሽን ጉዳይ ነው። ይህንን ነው እያሉኝ ያሉት?
ልክ ነው አቶ ሰለሞን። እኛ የታሪካዊ መብት የሚለውን አናቀውምም አንቀበልምም። ይሄ በብዙ መንገድ የተገለጸ ስለሆነ እዚህ ላይ የምንደራደርበት ነገር አይደለም። ይሄ በሁሉም መንግስታት ባለፉትም የተገለጸ ነው፣ አሁንም የተገለጸ ነው። ስለዚህ የእኛ ጉዳይ አይደለም፣ በሀገር ደረጃ አቋም የተገለጸበት ጉዳይ ነው
እና በዚህ በአሞላሉ ሂደት ላይ ትንሽ ግልጽ ለማድረግ ለሰው በቁጥር ይግለጹልኝ እስቲ። ምንድን ነው የኢትዮጵያ አቋም? እንዴት ነው ግድቡን እሞላለሁ የምትለው? ግብጽ የምትፈልገው ምንድን ነው? የሱዳን አዝማሚያ ወዴት ነው?
እኛ በእውነቱ ለመናገር ለትብብር ነው እንጂ ይህ ግድብ በእኛ ጂኦግራፊ ክልል ውስጥ ያለ በህዝብ መዋጮ የተሰራ በመንግስት መዋጮ የተሰራ ከማንም ገንዘብ ሳንቀበል የሰራ ነው። ስራውንም የምናካሄደው በራሳችን የወደፊት የስራ ማካሄጃ በጀት ስለሆነ እንደ እውነቱ ከሆነ ሱዳንም ግብጽም ግድቦች ሰርተው የራሳቸውን እያካሄዱ ነው። ያንን በሰሩ ጊዜ ለእኛ አላወያዩንም። እንደውም ግብጽ ከተፋሰሱ ውጪ ቶሽካ የሚባል በረሃ ውስጥ ወደ 5 ሀይቆች ሰርተው የናይልን ወንዝ ወደዛ ልከዋል። ከቀይ ባህር ስርም እንደዚሁ አውጥተው ወደ ሳይናይ ልከው በብዙ መቶ ሺህ የሚቆጠር ሄክታር እያለሙ ነው። ይህን ሁሉ ሲያደርጉ ለእኛ አወያይተው አይደለም። እኛ ግን የዓለም አቀፍን ህግ በማክበር ኢትዮጵያ በዚህ በኩል ጉዳት አናደርስም፣ ፍትሐዊና ምክንያት አጠቃቀም ላይ የተመሰረተ ውይይት እናርግ ከማለት አኳያ ትብብር አኳያ ነው ይህንን የምናደርገው እና አሞላላችንም የዛሬ 2 ዓመት ነው ለሁለቱ ሀገሮች ያስታወቅ ነው። የምንሞላውም በግድቡ ደረጃ የታቀፈ ነው። የመጀመሪያው ደረጃ 4.9 ቢሊዮን የምንይዝበት ከባህር ወለል በላይ 565 ላይ የሁለቱን ተርባይኖች የሚያስጀምር
4.9 ቢሊዮን ሜትር ኪዩብ ውሃ ማለት ነው።
አዎ፣ ያጠራቅማል። ሁለተኛው ደረጃ ላይ 13.5 እንጨምርና 18.5 ላይ የሚቆመው 595 ላይ ሌሎችን ተጨማሪ ተርባይኖች የሚያንቀሳቀስ ይሆናል። ከዛ በኋላ በየአመቱም አደል ያደረግነው በየስቴጁ በየግድቡ ቁመት እስከ 640 እስኪደርስ ድረስ በየወቅቱ ከሚዘንበው ዝናብ እያሰባሰብን 74 ቢሊዮን እስኪያጠራቅምና በአማካይ 15700 ጂጋዋት ሰዓት በአመት እና የተለያዩ በየአመቱ ኢነርጂ እንዲያመነጭ ያለ አላማ ላይ ነው የኛ አቋምና ሀሳብ ያለው ለማለት ነው።
ለማስታወስ ያህል እና በየደረጃው ማንሳት ስላለብን ይህንን ጥያቄ ህዝብን በቅርብ መከታተል ስላለበት፣ መቼ ስራ ይጀምራል? ህዳሴ ግድብ መቼ ማመንጨት ይጀምራል?
እኔ አቶ ሰለሞን እሱ ፕሮጀክቱ ላይ አልሰራም መቼም በማማካሪነት ስላለው የፕሮጀክት ማኔጀሩን መጠየቅና ትክክለኛ መረጃ ከዛ ማግኘቱ ጥሩ ይመስለኛል። አንዳንድ ጊዜ ገለጻ ሲደረግ የማይመለከተንን እየገለጽን ትንሽ ብዥታ ስለምንፈጥር እንደዚህ ያሉ የፕሮጀክቱን አፈጻጸም በተመለከተ የፕሮጀክቱን ማኔጅመንት መጠየቅ ወይም ክቡር ሚኒስትሩን የውሃ ሚኒስትሩን መጠየቅ አግባብ ያለው ይመስለኛል።
አመሰግናለሁ። መቼም ሳያውቁ ቀርተው አይደለም ይገባኛል። መልሶ ግን ትክክል ነው እቀበላለሁኝ። አቶ ጌዲዮን ለመሆኑ ወደ ዋሽንግተን ትመለሳላችሁ?
እንግዲህ መንግስት ሲወስን ይሄ ያው
እስካሁን አልተወሰነም።
እስካሁን የተወሰነ ነገር የለም። ሲወስን እንሄዳለን።
ምን አለበት ሶስተኛ አገር ቢያደራድር እርስዎ ምን ያስባሉ? እንደ አማካሪ ምንድን ነው ችግሩ?
እኛ አቋም አለን እኮ መርህ አለን። ይህንን የህዳሴን ግድብ በተመለከተ ግልጽ የሆነ መርህ ስላለን ማንም ገባ ማንም ወጣ ከዛ መርህ የምንቀይረው ነገር የለም።
አቶ ጌዲዮን አስፋው በህዳሴ ግድብ ጉዳይ የኢትዮጵያ የኤክስፐርቶች ቡድን ሰብሳቢ፣ እጅግ በጣም አድርጌ አመሰግናለሁኝ ለጊዜውና ለማብራሪያው።
እሺ፣ አቶ ሰለሞን እግዚአብሔር ይስጥልኝ።
ሶሎሞን አባተንና እንግዳውን አቶ ጌዲዮን አስፋውን እናመሰግናለን። የተከበራችሁ አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ለማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር ማውረድም ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን። እንዲታየ ነኝ። ፕሮዲሰሯ ብርሃን ኃይሉ ነች። መልካም ምሽት በድጋሚ። ተከታዩ የሙዚቃ ቃና ቅንብር ይሆናል። ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ መኮንን ከድግሱ ጋር መስመሬ ልቀቂልኝ እያለ ነው። ለሱ ላስረክባችሁ። መልካም ቆይታ።
ቆንጂት አመሰግናለሁ ያየር መስመሩን ስለለቀቅሽልኝ። ሰላም 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 ጤና ይስጥልኝ ተከብራችሁ ሙዚቃ ቀን አድማጮች፣ ሳምንታዊ የክብር ሰላምታዬ በያላችሁበት ይድረሳችሁ። በዛሬው የሙዚቃ ቀን ፕሮግራም የተለያዩ ግሩም ዜማዎችን ይዤላችሁ ቀርቤያለሁ። መልካም ድምጫ እየተመኘሁኝ እያደመጣችሁት ያላችሁት ቱ ላቭ ሰምባዲ የተሰኘውን የማይክል ቦልተንን ዜማ ነው።
Everybody says, do each and every little thing, but what does it bring if I ain't got you?
ያደመጥነው ቱ ላቭ ሰምበዲ የተሰኘውን የማይክል ቦልተንን ዜማ ነበር። ይህንን ዜማ በቅድሚያ የተጫወቱት ዘ ቢጂስ ነበሩ። ከዚያም በርካታ የተለያዩ ድምፃውያኖች ዜማውን ተጫውተውታል። ቀጥለን የምናደምጠው ዜማ ደግሞ ስትሮንገር የተሰኘ ይሆናል። ድምፃዊ ኬሊ ክላርክሰን።
Do the things I want. You think you got the best of me? Think you've had the last laugh? Bet you think that everything good is gone. Think you left me broken down? Think that I'll come running back? Baby, you don't know me 'cause you're dead wrong. What doesn't kill you makes you stronger. Stand a little taller. Doesn't mean I'm lonely. What doesn't kill you makes you stronger, stronger.
doesn't kill you, makes you stronger. Stand a little taller. Doesn't mean I'm lonely when I'm alone. What doesn't kill you makes us lighter. Puts us even lighter. Doesn't mean I'm over, 'cause you're gone. What doesn't kill you makes you stronger, stronger. Just me, myself, and I. What doesn't kill you makes you stronger.
ከኬሊ ክላርክሰን አምስተኛ የስቱዲዮ አልበሟ ስትሮንገር የተሰኘውን ዜማዋን ነበር ያደመጥነው። በመጪው የሚያዝያ ወር 37ኛ ዓመት ልደቷን የምታከብረው ኬሊ ክላርክሰን ከ12 ሚሊዮን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። በመቀጠል ደግሞ እስቲ ቆየት ያለ ወደ ብሉስ ዜማ ያልወሰዳችሁና Why I Sing the Blues የተሰኘውን የብሉስ ንጉስ የነበሩትን የቢቢ ኪንግን ዜማ አሰማችኋለሁ።
Everybody wanna know. Yes, they wanna know why I'm singing the blues. people got the same trouble as mine. I got the blues. Uh-huh. I say I've been around a long time. I really paid some dues. One more time, fellas. Blind man on the corner, begging for a dime. The rollers come and caught him and throw him in the jail for a crime. I got the blues. I'm singing my blues. Stuff. But a lady stood up and she said, you haven't been around long enough. That's why I got the blues.
ያደመጥነው ዋይ አይ ሲንግ ዘ ብሉስ የተሰኘውን የቢቢ ኪንግን ዜማ ነበር። ይህ ዜማ የወጣው እንደ አውሮፓውያን አቆጣጠር በ1983 ሲሆን ከቢቢ ኪንግ የብሉስ ዜማዎች መካከል ከተወደዱት አንደኛውና ዋነኛው ዜማ ነበር። ቢቢ ኪንግ በአሜሪካን የሙዚቃ ታሪክ ውስጥ ትልቅ አስተዋጽኦ ያደረጉ ታላቅ ሰው ነበሩ። ለዚህም ስራቸው ከፕሬዝዳንት ጆርጅ ደብሊው ቡሽ የአገሪቷን ታላቅ ሜዳሊያ ተሸልመዋል። ቢቢ ኪንግ ከዚህ ዓለም በረፍት የተለዩን እንደ አውሮፓውያን አቆጣጠር በ2015 ነው። በ89 ዓመታቸው ቀጥላን ደግሞ ሄሎ ትለናለች እንግሊዛዊቷ ድምጻዊ አዲል።
ሄሎ ኢትስ ሚ አይ ዋዝ ወንደሪንግ ኢፍ አፍተር ኦል ዲዝ ኢየርስ ዩድ ላይክ ቱ ሚ ቱ ጎ ኦቨር ኤቭሪቲንግ. They say the time's supposed to heal ya, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. Hello from the other side. I must have called. Talk about myself, I'm sorry. I hope that you're well. Did you ever make it out of that town where nothing ever happened? It's no secret that the both of us are running out of time. So hello. Oh,
ተችልን የእንግሊዛይቷ ድምጻይ አዴል ነበረች። ይህ ዜማ እንደወጣ በመላው ዓለም በሙዚቃ የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ እንደነበር የሚታወስ ነው። የተከበራቸው ሙዚቃ ቀን አድማጮች፣ በመቀጠልም በዚሁ ቀስቀስ ባለ ዜማ ላይ እንቆያለን። ኦልዌይስ ማይ ማይንድ የተሰኘውን የዊሊ ኔልሰንን ዜማ ጋብዛችኋለሁ።
Maybe I didn't love you quite as often as I could have. And maybe I didn't treat you quite as good as I should have. If I made you feel second best, girl, I'm sorry I was blind. You were always on my mind. You were always on my mind. And maybe I didn't hold you all those lonely, lonely times. I guess I never told you I'm so happy that you're mine. Little things I should have said and done, I just never took the time. But you were always on my mind.
አድማጮች አሁን የማጠቃለያ ዜናው እናሰማለን። የደቡብ ሱዳን ተፋላሚ ወገኖች በዚያች ሀገር ዓመታት ለዘለቀውና በብዙ ሺዎች ለተገደሉበት ጦርነት ማብቂያ በታለመ ጥረት የአንድነት መንግስት ሊመሰርቱ ተስማሙ። በዩናይትድ ስቴትስና በታሊባን መካከል የተደረሰውንና በአሜሪካ ታሪክ ረጅም ጊዜ ለዘለቀው ጦርነት ማብቂያ በር ይከፍታል የተባለውን ስምምነት የፊታችን አርብ የካቲት 20/2012 ዓ.ም. እንደሚፈራረሙ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮና የታሊባን ቃል አቀባይ ትላንት አርብ በተመሳሳይ ጊዜ ይፋ አድርገዋል። ስምምነቱ በአፍጋኒስታን የሚገኙ የአሜሪካ ወታደሮች በተለያዩ ደረጃዎች በሚፈጸም አካሄድ አፍጋኒስታንን ለቀው እንደሚወጡና በምላሹም ታሊባን አፍጋኒስታንን ምድር ለሽብር ተግባር እንደማያውል በተጨማሪም ከሌሎች አፍጋን ዜጎች ጋር በሚደረግ የእርቅ ሂደት እንደሚሳተፍ ያሰምርበታል። የኮሮና ቫይረስ ከቻይና ውጭ በከፍተኛ ፍጥነት የተዛመተ ባለበት በአሁኑ ወቅት ወረርሽኙን የማቆሚያው ጊዜ ከእጅ እየወጣ ነው ሲል የዓለም ጤና ድርጅት ደብሊውኤችኦ አስጠነቀቀ። የዓለሙ ጤና ድርጅት ዋና ዲሬክተር ዶክተር ቴዎድሮስ አድሃኖም በትላንትናው ዕለት በሰጡ መግለጫ አሁንም ቢሆን የወረርሽኙን ስርጭት ለመግታት የሚቻልበት ጊዜ ውስጥ ብንሆንም እድሉ ከእጃችን እንዳያመልጥ በሚያሳስብ ቦታ ነው ያለ ነው ሲሉ አስጠንቅቀዋል። አድማጮች፣ ለማጠቃለያ ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
የተከበራችሁ አድማጮች፣ ለዛሬ ቅዳሜ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ በራዲዮ መጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰራችን ብርሃን ኃይሉ ነች። ያስተናገድኳችሁ ቆንጅ ይታየ ነኝ። ሰላም፣ በደህና አደሩ። We'll be right back.